ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከመስታወት አረጋው ጋር አብረናችሁ እንዘልቃለን።
ሰላም እንደምን አመሻችሁ። በምሽቱ ዝግጅት አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሞዎች ሲያካሂዱ የሰው ሕይወትም መጥፋቱን ነዋሪዎች ተናግረዋል።
ተወቀሰ መንገድ ላይ ነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ህይወቱ አልፏል። ሶስቱ ከፍተኛ የመቁሰል አደጋ ደርሶባቸው ቁጥራቸውም ባላቅም ሌሎቹ ደግሞ በዱላ ተመርፈዋል እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው።
በኦሮሚያ የተለያዩ ከተሞች የተፈጠረውን ሁኔታ አስመልክቶ ከነዋሪዎቹ ጋር ተነጋግረናል። በዚህ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ደግሞ በዩናይትድ ስቴትስዋ መዲና የአስቸኳይ ጊዜ አዋጁን በመቃወም ሰልፍ እያካሄዱ ይገኛሉ። ዝርዝሩን ከስፍራው ይዘናል። ትናንት በተካሄደው አመታዊ የኦስካር ሽልማት ደግሞ The Shape of Water የተባለው ፊልም 4 ሽልማቶችን አግኝቷል።
And the Oscar goes to Frances McDormand, Three Billboards Outside.
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ከዩናይትድ ስቴትስ ጋር አዲስና ፍትሃዊ የሆነ ሲሉ የጠሩት የንግድ ስምምነት ለመድረስ የምንችል ከሆነ ሜክሲኮና ካናዳ ያቀድኩት የብረትና የአሉሚኒየም ገቢ ቀረጥ እንዳይመለከታቸው ይደረጋል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሶስቱ ሀገሮች የሰሜን አሜሪካን ነጻ የንግድ ቀጠናን ስምምነታቸውን እንዲስተካከል እየተደራደሩ ሲሆን የሁለተኛውን ዙር ድርድራቸውን ሜክሲኮ ሲቲ ውስጥ እያጠናቀቁ ናቸው። ካናዳ ከሁሉም ትልቋ የዩናይትድ ስቴትስ ተናጋጅ ስትሆን ባለፈው ዓመት የ7.2 ቢሊዮን ዶላርስ አሉሚኒየም እና የ4.3 ቢሊዮን ዶላርስ ብረት ለዩናይትድ ስቴትስ ገበያ አቅርባለች።
የደቡብ ኮሪያ ፕሬዝዳንት ሙን ጄኢን ልዩ መልእክተኞች ዛሬ ሰኞ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ተገናኝተዋል የሚሉ ዘገባዎች ወጥተዋል። በዘገባዎች መሰረት ኪም ለመልእክተኞቹ የራት ግብዣ አድርገውላቸዋል። በደቡብ ኮሪያው መሪ ሙን ከፍተኛ የብሔራዊ ጸጥታ አማካሪ ቹንግ ዩ ዩንግ የሚመራው 10 አባላት ያሉት የሉካን ቡድን የመሪያቸው መልእክት ይዘው ያልተለመደ በሆነ የቀጥታ በረራ ከሶል ተነስተው ፒዮንግያንግ ገብተዋል። መልእክቱ የሶሪያ የኮሪያ ልሳነ ምድር ከኒኩለር መሳሪያ ነጻ መሆንና ዘላቂ ሰላም መመስረት ጉዳይ ላይ ያተኮረ መሆኑም ተጠቁሟል።
በጥቃት ወደ ተጠመደችው የሶሪያ ምስራቃዊቱ ጉታ ከተማ የሰብአዊ እርዳታ የጫኑ ተሽከርካሪዎች መግባት መቻላቸውን የተባበሩት መንግስታት ድርጅትና ዓለም አቀፍ ቀይ መስቀል ዛሬ አስታወቁ። ICRC የሶሪያ ልዑካንን በሰጡት መግለጫ 46 የጭነት መኪናዎች ለ27000 የጉታ ነዋሪዎች የሚሆን ምግብና የሕክምና ቁሳቁስ ጭነው መጓዛቸውን ገልጸዋል። የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ በበኩሉ ብዛት ያላቸው ሕይወት አድን ቁሳቁሶችን ለመጫን አልተፈቀደም ብሏል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አረጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ የታወጀውን እና አርብ ዕለት የጸደቀውን የአስቸኳይ ጊዜ አዋጅ በመቃወም በተለያዩ የኦሮሚያ ከተሞች የተቃውሞ ሰልፎች ሲካሄዱ ቆይተዋል፣ እየተካሄዱም ይገኛሉ ሲሉ ነዋሪዎች ገልጸውልናል። ዜናው እንደደረሰ እናቀርባለን። በዚህ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ታዲያ በዩናይትድ ስቴትስ መዲና ያስቸኳይ ጊዜ አዋጁን በመቃወም ሰልፍ እያካሄዱ ይገኛሉ። ያስቸኳይ ጊዜ አዋጁን በመቃወም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገ የትውልደ ኢትዮጵያ ወይም ኢትዮጵያ አሜሪካውያን ሰልፍ ላይ የተገኘው ዘጋቢያችን ሰለሞን አባተ ያቀጥሎ የተጠናቀረውን የድምጽ ዘገባ አድርሶናል።
አሁን የምገኘው ዋሽንግተን ዲሲ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በር ላይ ነው። ቁጥራቸው በርከት ያለ ኢትዮጵያውያን ሰልፍ እያደረጉ ነው። አሁን የማየው ብዙ ቁጥር ያለው ሰው የሚገኘው ከዚህ ሰልፍ አስተባባሪዎች መካከል አንዱን አግኝቻለሁ። እዚሁ ሰልፍ ላይ ራሱን ያስተዋውቀልኛል። ጤና ይስጥልኝ ወንድሜ፣ እንደምንድን ነህ? ማልበል አቶ ቴዎድሮስ፣ ምንድን ነው ያንተ ኃላፊነት? እዚህ ኃላፊነት ምንድን ነው?
የዚህ የሰልፉ አስተባባሪ ግብራይ።
ምንድን ነው ሰልፋችሁ ሀሳቡ?
ያው እንግዲህ በአሁኑ ሰዓት በሀገራችን የታወጀውን ስቴት ኦፍ ኢመርጀንሲ ያ ኢመርጀንሲ በህዝባችን ላይ ሊያደርስ የሚችለው አደጋን በተመለከተ ለአሜሪካ ዲፓርትመንት ያለውን ሁኔታ ለመግለጽ እና እንደዚሁም በተጨማሪ የዚህ መስሪያ ቤት የሆኑት ካርሰን ወደ ኢትዮጵያ ይሄዳሉ። ያው ለሳቸው
ሬክስ ቲለርሰንም ይሄዳሉ። ነገ እዛ ይገባሉ።
ነገ ስለሚገቡ
ዋና የውጭ ጉዳይ ሚኒስትሩ ማለት ነው
ነገ ኢትዮጵያ ስለሚገቡ ለሳቸው ይህንኑ መልእክት በተለይ በዚህ በውጭ የምንኖር ኢትዮጵያውያን፣ ታክስፔየር ኢትዮጵያውያን፣
ግብር ከፋይ ኢትዮጵያውያን ማለት ነው፣ እዚህ አሜሪካውያን ማለት ነው፣
ግብር ከፋይ ኢትዮጵያውያን በሀገራችን ያለውን ሁኔታ ያሳሰበንና ስርዓቱ ህዝባችን ላይ ያወጀውን የጅምላ ጭፍጨፋ እንዲቆምና ይህ አዋጅ በአስቸኳይ እንዲነሳ ከዛም አልፎ ህዝባችን ከዚህ አምባገነን ስርዓት ተላቆ በዲሞክራሲ የሚመራባት ሀገር እንድትኖረው የሚያደርገውን ስቃቴ የአሜሪካን መንግስት እንዲደግፍ ለማስተማር ነው።
አቶ ቴዎድሮስ፣ የአስቸኳይ ጊዜ አዋጁ ምን ያመጣል ብላችሁ ትቃወሙት?
እንግዲህ ከዚህ በፊትም በተወሰነ ተሞክሮ እንደምናውቀው የአስቸኳይ ጊዜ አዋጅ ለኢትዮጵያውያን መፍትሄ ከማምጣት ይልቅ ኢትዮጵያውያንን በነጻነት እንደፈለጉ ለመጨፍጨፍና ከዚህ በፊት ሁሉ በማናለብኝነት ሰዎች በነጻነት እንደ ሰው መንቀሳቀስ በሀገራቸው እንዳይችሉ የሚያደርግ የሰዎች የሰብአዊ መብት የሚጣስበትና የሰዎች ፍላጎት የሰዎች ጥያቄ በአግባብ መልስ እንዳይሰጥ የሚደረግበት ተልዕኮ ነው።
የኢትዮጵያ መንግስት የሚኒስትሮች ምክር ቤት ይህንን አዋጅ ሲያወጣ በሀገሪቱ ውስጥ በህገ መንግስታዊ ስርዓት ነገሮችን ለማስኬድ አስቸጋሪ ሆኗል የሚል ስጋት ነው ያለው። የተወሰነን የህዝብ ክፍል ኢላማ ያደረገ ጥቃት ሊፈጸም ይችላል የሚል ስጋት ነው ባለስልጣናቱ የሚያንጸባርቁት። እናንተ የዚህ ሰልፍ አዘጋጆች ምንድን ነው የምታስቡት
በዚህ ጉዳይ? በተለይ እኛ ኢትዮጵያውያኖች ካለን ባህል አብሮ የመኖር ባህል አብሮ በሀገራችን ላይ ተሳስቦ የመኖር ባህላችን ዛሬም እንዳለ እናምናለን። ኢትዮጵያውያን ስርዓቱ በራሱ ሆን ብሎ ከሚያደርጋቸው ጥቃቶች የተለየ እንደዚህ አይነት ጥቃቶች ይፈጽማል ብለን አናምንም። እንደዚህ አይነት ነገር በፍጹምም አይፈጸሙም። እነዚህ አይነት ቅንብሮች ላለፉት ረጅም ዘመናት አንዱ አንዱን እንዲያጠቃ በራሱ በስርዓቱ እድሜውን ለማስረዘም የሚያደርጋቸውን ጥቃቶችም እናቅ ስለነበር ይህ ሆን ተብሎ ምክንያት ተፈጥሮ ህዝባችንን አፍ ለማስያዝ ስለ ነጻነቱ ስለ አንድነቱ በጋራ የተነሳውን ህዝብ ለማሸማቀቅ ሆን ተብሎ የተዘጋጀ የድምፅ ማፈኛ ሲስተም ነው ብለን ነው የምናምነው። ምክንያቱም ህዝባችን አንድ ነው፣ ህዝባችን ፍቅር ነው። እስከ ዛሬም እንደዚህ አይነት ነገሮች የሚያደርግ ህዝብ ቢሆን ኖሮ ብዙ በኢትዮጵያ ውስጥ ብዙ ተቃውሞዎች፣ ብዙ እንቅስቃሴዎች ተደርጓል። ሁሉም አንዱ አንዱን እየተሸፋፈነ በጋራ በፍቅር የሚኖር ህዝብ ነው።
በኦሮሚያ ክልል ዛሬም ውጥረትና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና አንድ የከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ወደ ዋና የመኪና መንገዶች በመሄድ ድልድይ ሲዘጉ እንደነበረም ገልጸዋል። ይህንንም ተከትሎ የታጠቁ ኃይሎች በወሰዱት በተባለው እርምጃ የሰው ህይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንድ እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸው እንደገደሉባቸውና ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። የኢትዮጵያ መንግስት ባለስልጣናትን ከፌደራል እስከ ክልል እንደዚሁም ደግሞ በኢትዮጵያ የሰብአዊ መብትን እንዲከታተል በመንግስቱ የተሰየመውን ድርጅት ጨምሮ ለማግኘት ሞክረን ስልካቸው አልተነሳም። ሁሉንም አካታ ጽዮን ግርማ ዝርዝሩን ይዛለች።
በኦሮሚያ ክልል ሁለተኛው ተቃውሞ ከተጀመረ 2 ዓመት ከ4 ወራት አስቆጥሯል። በዚህ ጊዜ ውስጥ በሀገሪቱ የተለያዩ እንቅስቃሴዎች ተስተናግደዋል። ከ3 ቀናት በፊት ደግሞ አርብ ዕለት በህዝብ ተወካዮች ምክር ቤት አዋጁ መጽደቁ ከተነገረ በኋላ ከአንደኛው ከተማ ወደ ሌላኛው እየተዛመተ አሁን በአብዛኞቹ የኦሮሚያ ከተሞች መንገድ ተዘግቷል። የትራንስፖርት አገልግሎት ተቋርጧል። በታጣቂዎችና በወጣቶች መካከል ፍጥጫ እንዳለ ይናገራሉ የምናነጋግራቸው ነዋሪዎች። ከጅማ 20 ኪሎ ሜትር ርቀት በምትገኝ ሰቃ ጨቆርሳ በምትባል ወረዳ ውስጥ ዛሬ የአንድ ሰው ህይወት መጥፋቱን ነዋሪዎችም የከተማው ከንቲባም ገልጸውልናል። ለደህንነታቸው ስለሚሰጉ ስማቸውን እንድንደብቅ የገለጹልን ነዋሪ በወረዳዋ አደባባይ የተወጣበት ተቃውሞ እንዳልነበረ ይናገራሉ።
ሰቃ ጨቆርሳ ህብረተሰቡ ትንሽ ካለው ነባራዊ ሁኔታ ተነሳው መንገዶችም ዝግ ነው። አልፎ ተርፎ ደግሞ ትራንስፖርትም የለም፣ ምንም የለም። አሁን መከላከያ ያለ በአሁኑ ሰዓት በአካባቢው ያለው እንትን እንቅስቃሴ በዚህ በኮማንድ ፖስት ስር ወድቆ በአካባቢው ያለው ባለስልጣናት ምንም እንትን ድርሻ መሰብ አልቻሉም። አካባቢው ላይ ያለው ፖሊስም ይህንን ኃይል ጉን ለማገልገል ምንም ክፍተት የለውም። አሁን እነዚህ መከላከያዎች እንግዲህ ዝም ብሎ መንገድ ላይ ያለውን ሁሉ ዝም ብሎ እየመጡ ምን እያሉ ዛሬ አሁን ወደ 5 ሰው ነው እዛ ጋር የተመጣው። ዝም ብሎ ህዝቡ እንዳለ በሩን ዘግተው ምን ብለው ምንም ከቤት መውጣት የለም፣ ሱቅ አልተከፈተም፣ ምንም ማድረግ አልተቻለም። ጠቅላላው ከተማ ሙሉ በሙሉ በእንትን ስር ነው ያለው፣ በመከላከያ ስር ነው ያለው። አልፎ ተርፎ መንገድ ላይ አንድ ሰው ከተገኘ መታት ነው። እነዚህ አሁን የተመጡት ከሌላ ቀበሌ የመጡ ልጆችም አሉበት፣ እዛም ያሉ ነዋሪ ሆኑ አሉ። ምንም ባላጠፋው እንትን ነው እንግዲህ የተመተው ሳር እየገቡ ያሉት እየሞተኝ ያለ ቶፊክ ዜኖ የሚባለው በህይወት አሁን ተመቶ እዛው ፈቃ 01 ነዋሪ የሆነው ህይወቱ አልፈዋል። ናስር አባቦር የሚባለው ከሜቲ ውሰኔ ቀበሌ የመጣ ነው። ማማድ አባፊታ የሚባለው ከሜቲ ታከል የመጣ ገበሬ ማህበር ነው። ታሪኩ አሰግድ የሚባለው ከዛው ከፈቃ 01 ከተማ ነዋሪ የሆነ ነው። ወሰኑ ገራልቻን እዛው በዱላ ተደብድቦ ነው እሱ ሬቱ በጥይት ነው የተመቱት። ይህኛው በዱላ ተደብድቦ በጣም የተጎዳ ነው ወሰኑ ገራልቻ የሚባለው።
የፈቃ ከተማ ከንቲባ አቶ መሐመድ አወል ዳባ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው የከተማው ነዋሪዎች ለተቃውሞ አደባባይ እንዳልወጡ ገልጸዋል። ኮማንድ ፖስቱ እንዲነሳ የጠየቁ ወጣቶች መንገድና ሱቆችን መዝጋታቸውን ተናግረዋል። ይህንን ለማስከፈት ሲሞክሩ የነበሩት የፌዴራል ፖሊስ አባላት ተኩስ መክፈታቸውንም ገልጸዋል።
ተኩስ መንገድ ላይ ነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ህይወቱ አልፏል። 3ቱ ከፍተኛ የመቁሰል አደጋ ደርሶባቸው ቁጥራቸውም ባላቅም፣ ሌሎቹ ደግሞ በዱላ ተገርፈዋል እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው። ኮማንድ ፖስቱ የራሱ የሆነ ተጽዕኖ እንዳለውም ይታወቃል። ከዚህ የተነሳ ነው እንግዲህ ኮማንድ ፖስቱን ተቃውሞ አሉ። በዚህ ሰዓት ኮማንድ ፖስት ሀገሪቷን መመራት እንደሌለበት በኮማንድ ፖስት የሚል አቋም ተይዞ ነው ለዚህ ሊወጡም የቻሉት ይህን እርምጃም ሊወሰድም የተቻለው ከዚህ የተነሳ ነው። እንግዲህ እንደ መነሻነት ፖሊሶቹም ያው ቤት ድረስ እየሄዱ ነው እንትን ያደረጉት። መንገድ ወደ ሌላ ወረዳም ሲያልፉ እርምጃ እየወሰዱ ነበር ያለፉት። ሲመለሱም እንደዚያው እርምጃ እየወሰዱ ነው ወደ የተመለሱት ማለት ነው።
አቶ መሐመድ አወል አያይዘው በአሁኑ ሰዓት እየተፈጠረ ያለውን ሁኔታ ሊያውቁ የሚችሉበት መንገድ እንደሌለ ገልጸውልናል።
ገና ነው እንግዲህ መንገድም አሁንም ተዘግቶ ስላለ ሰውም ብዙም አልተረጋጋም። በየቤቱ ነው ያለው፣ ሰውም ፈርቷል። ለዛ ሲባል ገና ለውይይት አልተዘጋጀንም። ሁሉም ወደ ቤቱ ገብቶ ነው ያለው። ከቤት እየወጣ አይደለም፣ ሰው እየተንቀሳቀሰም አይደለም። ተሽከርካሪም ምንም መንገድም ስለሌለ እየወጣ አይደለም። ትንሽ ስረጋጋ ብሎ ሁሉም በዚህ ሰዓት መውጣት የለብንም የሚል አቋም ይዞ ነው ሰው ወደ ቤቱም ገብቶ ያለው።
በሌላ በኩል በዶዶላ ባኮ ነጆ ሻሸመኔ ሆሮ ጉድሮ መንዲ ጊምቢ ጊንጪ አምቦ ጉደርና ሌሎች ከተሞች ውስጥ ውጥረት እንዳለ በወጣቶቹና በጸጥታ ኃይሎች መካከል ፍጥጫ መኖሩን ይናገራሉ። ያነጋገርናቸው ሰዎች እንደሚሉት የመከላከያ ሰራዊትና የፌደራል ፖሊስ ልብስ የለበሱ በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች በወታደር መኪናና በእግር በከተሞቹ እንደሚዟወሩና የተዘጉ መንገዶችን እንዲከፈቱ ለማድረግ ሲሉ ግጭት እንደሚፈጠር ገልጸውልናል። በጭሮ ከተማ ያነጋገርነው ነዋሪ ስሙን እንዳንጠቅስ ጠይቆ ዛሬ ጠዋት አብርሃም አብደላ የተባለ ወጣት በጸጥታ ኃይሎች ተገልሏል ብሎናል።
ዛሬ ጠዋት ላይ አንድ ወጣት ልጅ መከላከያ ገልጦታል። ጭሮ ዘረባ ተባበሩት ይባል አካባቢ ተባበሩት ወይም ኮንዶሚኒየም አካባቢ ልጅ ጠዋት የሆነ የመቃረጃ ማመጣት ከውጭ ወደ እየመጣ ነበር ወደ አንሳት አካባቢ። ከዚያ ቁም ብሎ ሲያባሩት ልጁ ሮጦ ከዛ ያዙትና ደበደቡት። እንደገና ልጁ አሁንም አምልጦ ሮጦ የሰው ቤት ለመደበቅ የሰው ግቢ ገባ። ከዛ ተከትሎ ገቡትና ቀጥቶ እንደገና በጥይት ገለቱ። የልጁ ሬሳ ቤተሰብ ወስዶ አሁን ወደ ገጠር ሁለቱም የሚባል ነው ቤተሰቦች ገጠር
በሌላ በኩል ቅዳሜ ዕለት ጧት በጉደር ከተማ ውስጥ ታጣቂዎች በመኖሪያ ቤታቸው መጥተው አባቱን እንደገደሉባቸውና ወንድሙን እንዳቆሰሉበት አቶ ዋቁማ ድጋፌ ለአሜሪካ ድምጽ ተናግሯል።
ልክ ጠዋት ነው አንድ ሰዓት አካባቢ ይሆናል ተኝቼ ነበር። ወንድሜ ደግሞ ከኔ ጋር ስተኛ ነበር። ከአጠገቤ ተነስቶ ወደ ውጭ ወጣ እና ወደ ውጭ አጥር በር ከፍቶ ወጣ እና ወደ ግቢ እነሱ ነይቶ ወደ ግቢ ሲመለስ ተከታትሎ ወደ ግቢ ውስጥ ገቡ። ከዛም ተከታትሎ ወደ ግቢ ውስጥ ሲገቡ አሁን አስወጡት የገባ ልጅ አስወጡት ምናምን አሉ። ከዛን አባቴ ሳምቶ ደንግጦ ወጣ ራቁቱ ወጣና ሱሪ ብቻ ነው እየለበሰ ቀበቶ ደሞ አልታጠቀም። ልጆቼ ምንም አላጠፉም ሁሉም ከግቢ ምናምን ስላቸው እነሱ ሊወጡ የማልቻለም። ቀጣል ወንድሜ በማል እኔ ዱላ ይዘው ወጣና እነሱን ድምፅ ሰምቼ እኔ ደግሞ ወጣሁ ራቁቴ ማለት ራቁቴ ወጣሁና ያ ልጁ ዱላ ይዞ ቆመዋል። እነሱ ሊወጣቸው አባቴ ወዳ ወዲህ ገፋ ገፋ ሲያረጉት አየና ሁኔታ አላማረው መሰለ። ከዛን እኔ ደግሞ ልጁን ወደ ቤት ውስጥ ተመለስና ብዬ ልጁን መለስኩት ወደ ቤት ውስጥ ላይ ራቁቴን ወጣ። ከዛን እኔ ልክ ልጁ ወደ ቤት ውስጥ አስገብቼ ወደ ቤት ሲገባ ሱሪ ልደርስ ወደ ቤት ሲገባ ልጁ ድላውን ይዘ ወጣና አባቱ ላንትን ስመታቸው ልጁንም አባቴንም እዛ በቃ ግቢ ውስጥ አሰረፉት አባቴን። ወንድሜ ደግሞ አንድ እጁ ላይ ተመታ ጥይት በጥይት ሁለተኛ ደግሞ በጆሮ በኩል ገባችና አንዷ ጥይት በግንባሮ በኩል ገባች። ባቴ በዛ ሰዓት ውስጥ ነው ያረፈው።
ይሄ የሆነው ግቢያችሁ ውስጥ ነው?
የተከሰተው ግቢያችን ውስጥ ነው።
የት ነው ቤታችሁ? የት አካባቢ ነው? ቀበሌ ስንት ነው? የቤት ቁጥራችሁ ስንት ነው?
የቤት ቁጥሩን ካልሄለን ጉደር አካባቢ ነው። ወደ 00 አካባቢ የሚባል አለ። ወረዳችን ደግሞ ቶኬ ጉዳይ ነው የሚባለው።
አባት ስንት አመታቸው ነበር?
55 ደርሳል ብዬ ገምታለሁ።
ስንት ልጆች ነበራቸው?
8 ሴቶችና አንድ ተመጣውና እኔ ብቻ ነኝ ያለው። 2 ወንድና 8 ሴት።
በምን ስራ ነበር የምትተዳደሩት?
እሱ ያው የሚያስተዳድረን እርሻ ይሻላል።
በትላንትናው ዕለት በጉደር አምቦና ግምቢ የሚገኙ ነዋሪዎችን አነጋግረን በተመሳሳይ በኢትዮጵያ የሕዝብ ተወካዮች ምክር ቤት የጸደቀው አዋጅ ወጣቶች ተቃውሞ መንገድ በመዝጋት ተቃውሟቸውን ሲገልጹ እንደነበር ነግረውናል። የጸጥታ አካላት በወሰዱት እርምጃም የሰው ሕይወት መጥፋቱን መዘገባችን ይታወሳል። ሁኔታውን በተመለከተ የዞን ኃላፊዎች የክልሉንና የፌደራል መንግስቱን ምላሽ ለማግኘት ትላንትም ሆነ ዛሬ ከፍተኛ ጥረት አድርገን ነበር። ስልካቸው ስለማይነሳ አልተሳካልንም። በሌላ በኩል ያስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የጸጥታ ኃይሎች አስፈላጊ ያለውን እርምጃ እንዲወስዱ ማዘዙን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
يا እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። የሚቀጥለውን ዘገባ እናስተዋውቃችሁ። የምሽቱ የጋቢና እንግዳችን ሳሊና ጋዜጠኛ ነው። በስዕል ስራው የስደትን አስከፊነት ማሳየት ነው የሚሞክረው። ኤልያስ ለማ በኬንያ የካኮማ ስደተኞች ካምፕ ለ12 ዓመታት የኖረ ኢትዮጵያዊ ነው። እንግዲህ ገልሞ ዳዊት ከኬንያ ከዛው ከካኩማ የስደተኞች ጣቢያ ያደረሰንን ዘገባ እናድምጥ።
ሰዎች የዕለት ተዕለት ኑሯቸው ምን እንደሚመስል ለማሳየት ነው ጥረት ማድረገው። ብዙ ጊዜ የስደት ላይ ያሉትን ቻሌንጆች ለማሳየት እጥራለሁ። እነዚህ ነገሮች ለማሳየት ነው የሚሞክረው። የስደት አኗኗር በጣም እጅግ የተለየ ነው። ምናልባትም ወደፊት ወደ ማህበረሰቡ ስንቀላቀል ሊቸግረን ይችላል ብዬ ሁሉ ሰጋለሁ። እውነቴን ነው የምልህ። ልጆች እዚህ ተወልደው የሚያድጉ ልጆች አሉ፣ ብዙ ችግር የሚገጥማቸው አገራቸውን የማያውቁ ወይ ቢያገር ዜጋሉኑ እንደዚህ አይነት ልጆችን ለማሳየት ወደፊት ተስፋቸው ምን ይሆናል፣ በዚህ ችግር ውስጥ ያሉ ህጻናቶች እንደዚህ አይነት ነገሮችን ብዙ ጊዜ መስራት ያስደስተኛል እና እሱን ነገር ለማሳየት ነው የምሞክረው።
ሳሊና ጋዜጠኛውን ትውልደ ኢትዮጵያዊ ኤልያስ ለማን ነበር አሁን የሰማችሁት። ኤልያስ ካኩማ በመባል በኬንያ ያለ የስደተኞች ካምፕ ነዋሪ ሲሆን ላለፉት 12 ዓመታት በዚሁ ካምፕ ነው ሲኖር የነበረው። ኑሮ በስደተኞች ካምፕ በጣም አስቸጋሪ ቢሆንም ኤልያስ የሚወደውን የስዕል ሙያ ግን አልተወም። ይልቁንም በስደት ከጭንቀት የሚሸሸግበት ነገር ቢኖር ስዕል በመሳል ነው ሲል ይናገራል።
ስደት በጣም አስከፊ ነገር ነው። ሲጀመር በጣም ቋንቋ ያለው አይመስለኝም። በጣም ከባድ ነው። ነገር ግን ምን አለ መሰለህ፣ ጥበበኛ ከሆንክ እዛ ጋር ነው አንተ የምትፈተነው። እንግዲህ ምናልባትም ብዙ ቻሌንጆች አሉ በስደት ውስጥ። ነገር ግን አንዳንዴ ጥበበኛ ስትሆን ያው ኑሮህንም በጥበብ አይን የማየት ሁኔታ ይኖራል እና ብዙውን ጊዜ እኔ በጥበብ ውስጥ አሳልፍ ነበር፣ በስዕል ውስጥ ማለት ነው፣ በጽሁፍ ስራ ውስጥ አሳልፋለሁ። ስለዚህ ኑሮዬን የማወዳደር ሁኔታ አልነበረም ከሌሎች ሰዎች ጋር እና ብዙ ጊዜ ራሴን ደብቄ በስዕል ውስጥ አሳልፍ ነበረ። በእርግጥ ረጅም ጊዜ ነው። አንዳንድ ጊዜ ያው እንደ ሰው ብሶት የሚሰማ ሰዓት ይኖራል፣ ችግሮች ይኖራሉ። የአካባቢው አየር ከባድ ነው። እነዚህ ነገሮች የመቋቋም ሁኔታ ሊቸግር ይችላል። ይሄ አይጋድም። ግን አርቲስት ወይንም በጥበብ ዓለም ውስጥ ያለ ሰው ምናልባት ትንሽ የተሻለ ነው ብዬ ገምታለሁ በዚህ አይነት አኗኗር ላይ።
ስዕል ማንሳት የጀመረው በልጅነቱ ነበር ኤልያስ። በተለይ አዲስ አበባ አብዮት ቅርስ ትምህርት ቤት በነበረበት ጊዜ በስዕል ይወዳደር እንደነበር ያስታውሳል። ከዚያም የሁለተኛ ደረጃ ትምህርቱን እንደጨረሰ በጋዜጦች ላይ የሚያያቸው ካርቱኖች በመሳቡ ለጋዜጦች ካርቱን በማዘጋጀት ጀመረው።
በ1985-86 አካባቢ እኔ ተማሪ ነበርኩና አንዳንድ ስዕሎች ላይ ነበረ ጋዜጦች ላይ የካርቱን ስዕሎች እና እድሉን አግኝቼ እዛ ላይ መሳተፍ ጀመርኩኝ። የካርቱን ስዕሎች ለአንዳንድ ጋዜጦች እየሰጠው በተለይ አንድነት የሚባል አንድ ጋዜጣ ነበረ፣ በመላው አማራ ሕዝብ ድርጅት የሚታተም ለእነሱ አቀርብ ነበረ። ማዕበል የሚባል አንድ ጋዜጣም ነበረ፣ ለእሱም አቀርብ ነበር። በኢትዮጵያ አቆጣጠር በ1991 ዓ.ም በቋሚነት ለማዕበል ጋዜጣ ዋና አዘጋጅ ሆኜ ሰርቻለሁ፣ ከሀገር እስከወጣሁበት ድረስ ማለት ነው። በ1994 ነው ከሀገር ቤት የወጣሁት።
ኤልያስ ስልሙ ስዕልንና ጋዜጠኝነትን አብሮ ማስገድ ነበረ። ነገር ግን ይስራበት የነበረው የማዕበል ጋዜጣ ተዘግቶ የስራ ባልደረቦቹን በመታሰራቸው ከሀገር ለመሰደድ እንደተገደደ ይናገራል። አሁን ኑሮው በስደተኞች ካምፕ ሲሆን በየዕለቱ ሰርቶ በሚያገኛት ገቢ የስዕል ስራውን ይደጉማል። ኤልያስ በካኩማ የስደተኞች ካምፕ እሱን ጨምሮ ወደ 4 ኢትዮጵያውያን ሰዓሊዎችም እንዳሉ ይናገራል። በሚኖሩበት የስደተኞች ካምፕ የማሳያ ቦታ ባለመኖሩ እሱና ጓደኞቹ ብዙ ጊዜ እንደሚቸገሩ ኤልያስ ያብራራል። የዓለም አቀፉ የስደተኞች ድርጅት UNHCR ኬንያ ቅርንጫፍ እንደ ኤልያስ ተሰጥኦ ላላቸው ስደተኞች አርቲስት ፎር ሪፊውጂ የሚል ፕሮጀክት ቀርጾ በመጠኑ ድጋፍ ያደርግላቸዋል። የስልጠናና የስዕል ቁሳቁስ ድጋፍ አንዱ ሲሆን በተጨማሪም እነ ኤልያስ የስዕል ስራቸውን ለተመልካቾች እዚህ ናይሮቢ መጥተው እንዲያቀርቡ ወጪያቸውን በሙሉ በመሸፈን ያግዛቸዋል። ኤልያስ የፕሮጀክቱ ተጠቃሚ ሲሆን ከዚህ በፊት በኬንያ ብሔራዊ ሙዚየም የስዕል ስራዎቹን ለተመልካቾች አቅርበዋል።
እንግዲህ አንድ 5 ጊዜ አካባቢ ጂኤምሲ ታደርጋለህ። ከተለያዩ የአገሪቷ ሳሊዎች ጋር ተወቅበታለሁ። ጥሩ ቦታ ላይ ነበረ ኤግዚቢት ምን አደረገው እና ትልልቅ ሳሊዎች ጋር
ኤልያስ በሚኖርበት ካኩማ ስደተኞች ካምፕ የስዕል ማሳያ ቦታ ለመኖር የሳለው ችግር መሆኑን ይናገራል። የአርቲስት ፎር ሪፊጂ ፕሮጀክት አስተጻሚ ድርጅት ዳንሽ ሪፊጂ ካውንስል ችግሩን ለመፍታት የበጀት እጥረት እንዳለበት ይናገራል። የዳንሽ ሪፊጂ ካውንስል ካኩማ አካባቢ ቢሮ ኃላፊ ኔቪላንጎሮ ኬንያ በሚገኙ ካምፕ ለሚኖሩ ሳለዎች ድርጅታቸው በየካምፑ የማሳያ ቦታ መገንባት ባይችልም ወደፊት ሳለዎች ስዕሎቻቸውን የሚሸጡበትን መንገድ እያመቻቸ መሆኑን ይናገራሉ።
When we train they make improvements the next question they ask yes we have improved a bit but we can't get the market
ስልጣና ሰጥተናቸው መሻሻል ሲያሳዩ የሚጠይቁን እሺ አሁን ከታግንተናል እንዴት ነው የገበያ ድል የምናገኘው የሚል ነገር ያነሳሉ። እናም እያደረግን ያለው በካኩማ እንደዚሁም በናይሮቢ ለሳአሊዎች ኤግዚቢሽን የሚካሄድበት ቦታ ማየት በተጨማሪም ከስዕል ማሳያ ቦታዎች እንዴት ግንኙነት መፍጠር እንደምንችልና በኢንተርኔት ስዕሎቻቸውን ለገበያ ማቅረብ የሚችሉባቸውን ሁኔታ እያጤንን ነው በኬንያም ከኬንያ ውጭም።
በዚህ በአርቲስት ፎር ሪፊጂ ፕሮጀክት ሁለት ታዋቂ የኬንያ አርቲስቶች ማለትም የኬንያ ዘስታር ጋዜጣ ካርቱኒስት ቪክተር እንዱላና የኬንያው ሂፕሆፕ ሙዚቃ አቀንቃኝ ሄንሪ ኦሃንጋ ወይም ኦክቶፒዞ ባጋርነት ተሳትፈውበታል። በስካውኑም ስልጣናውን እየወሰዱ ካሉ ሳሊዎች አንዱ በፈረንሳይ ሀገር ለአንድ መጽሔት በካርቱኒስትነት እየሰራ መሆኑን አቶ ኔቪል ለአሜሪካ ድምጽ ተናግሯል። ኤልያስም ወደፊት ካለበት የስደተኞች መጠለያ ወጥቶ ሙያውን በትምህርት አዳብሮ ህይወቱን ማቅናት ያስባል። ለአሜሪካ ድምጽ ገልሞዳይት ከናይሮቢ።
ወደ ተከታዩ ዘገባችን ስናልፍ ትናንት በተካሄደው አመታዊ የኦስካር ሽልማት ደ ሼፕ ኦፍ ዋተር ምርጥ ምስልን ጨምሮ አራት ሽልማቶችን አግኝቷል። የዚሁ ፊልም አዘጋጅ ሜክሲኮዊው ጊሌርሞ ዴል ቶሮ ምርጥ የፊልም አዘጋጅ በፊልሙ ዝግጅት ቅንብርና በወጥ ፈጠራም እንደዚሁ ተሸላሚ ሆኗል። ዘገባችን ማይኮ ሲልቨን ከሎስ አንጀለስ ያደረሰንን መስታወት አረጋው ይዛለች።
Frances McDormand, Three Billboards Outside Ebbing, Missouri, በተሰኘው ፊልም ላይ ሴት ልጇን የገደለውን የከተማ ፖሊስ በሰራው ግፍ የምታሸማቀቅ እናት ባህሪን ወክላ የትወና ብቃቷን በማሳየቷ የአመቱ ምርጥ ተዋናይት በመባል ተሸልማለች። ማክዶርማንድ ሽልማቷን በመተቀበልበት ወቅት የተጎዱ ሴቶችን ለማሰብ ስትል በአዳራሹ የሚገኙትን ሜሪል ስትሪፕን ጨምሮ ሴት ተዋናያንን በሙሉ ከመቀመጫቸው እንዲነሱ ጠይቃ ነበር።
The actors, Meryl, if you do it, everybody else will. Come on. The filmmaker.
ተዋንያን ሜሪል ከቻልሽ ሁሉም ይነሳሉ ተነሱ። የፊልም ባለሙያዎች፣ አዘጋጆች፣ ፊልም አቀናባሪዎች፣ ጸሐፊዎች፣ የሲኒማ አቀናባሪዎች፣ ሙዚቃ ጸሐፊዎች፣ የልብስ ዲዛይነሮች ሁላችሁም ተነሱ ነበር ያለችው። ሁሉም ሴቶች የሚናገሩት በህይወታቸው ያለፉባቸው ታሪኮች አሏቸው። የእያንዳንዳቸው ታሪክ ለይታ እንዲቀርብ ደግሞ የገንዘብ ድጋፍ ያሻል ማክዶናልድ ብላለች በንግግሯ። በሽልማቱ መድረክ ታላቅ ርዕስ ሆኖ ያመሸው በሆሊውድ እያደገ የመጣውን የጾታ ትንኮሳና ጥቃት የሚያደርሱ ወንዶችን ቁጥር መጨመር ጉዳይ ነበር። አብዛኛዎቹ የሽልማቱ ታዳሚዎች በቅርቡ የተጀመረውን የሴቶች ጥቃት ለመቀነስ ታይምስ አፕ የተሰኘውን እንቅስቃሴ ለመደገፍ ጥቁርና ነጭ ምልክት በየልብሳቸው ላይ አያይዘውም ነበር። ታይምስ አፕ በስራ ቦታዎች በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለህግ እንዲቀርቡ የሚያደርግ በዩናይትድ ስቴትስ በቅርቡ የተጀመረ እንቅስቃሴ ነው። ባሳለፍነው ወር በፍሎሪዳ ግዛት 17 ሰዎችን በጅምላ ግድያ መቃወማቸውን የሚያሳይ ብርቱካናማ ሪባን በልብሶቻቸው ላይ ያኖሩ በርካታ ታዳሚዎችም ነበሩ። በሽልማቱ ምሽት ሌላው የመነጋገሪያ ርዕስ የነበረው ፊልም በአለማችን የሚያሳድረው ተጽዕኖ የሚለው ጉዳይ ነበር። ታዋቂው የፊልም ባለሙያ ጊልሞ ዴል ቶሮ በሰዎች መካከል ያለውን ያለመግባባት የመቅረፍ ኃይል እንዳለው ተናግሮ ነበር።
Because I think that the greatest thing our art does and our industry does is to erase the lines in the sand.
እንደማስበው የጥበብ ስራችንንና የፊልም ኢንዱስትሪያችንን የተከለከሉ ድንበሮችን ማገናኘት አስችሏል። ዓለም ውስጥ መሰረቱን እንድናሳይ በሚፈልግበት ሰዓት እኛም የምንሰራው መቀጠል አለብን።
እንግዲህ የትላንትናው የኦስካር ሽልማት ይህን ይመስል ነበር። የዛሬው ፕሮግራማችንን በዚሁ ተጠናቋል። መልካም ምሽት እያለን እንሰናበታችን።
መልካም ምሽት።
Kun Radio Sagale Americati.